ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮቻችን። ሰላምታችንን ከዋሽንግተን ዲሲ እናቀርባለን። የዕለተ ቅዳሜ ግንቦት 3 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታየ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ነው ዝግጅታችንን የምንከፍተው። ባለፈው ሳምንት ቅዳሜ ለዕለቱ አሰናድተናቸው የነበሩ ቅንብሮች በቴክኒክ እክል ምክንያት ሳይተላለፉ ቀርተዋል። ይልቁኑ የቀደመው ሳምንት ዝግጅት ነበር በድጋሚ የቀረበው። ስለተፈጠረው እክል ይቅርታ እንጠይቃለን። ለዕለቱ ያቀናበርነውን ውይይት ለዛሬ ይዘነዋል። በኢትዮጵያ ያለው የሙስና ይዞታና የደቀነው ችግር ክፍል ሁለት ውይይት።
አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ ተሰጠው ሌብነት ይከናወናል የሚለው ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛ ለትግል ያመቸናል።
ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ።
የቀደሙት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ አባል አቶ ግርማ ሰይፉ፣ ከተል ያሉት ደግሞ በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕጉ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ከዜና በኋላ ውይይቱ ይቀርባል። በቀሪው ጊዜ ደግሞ በሳምንታዊ መዝናኛችሁ የሙዚቃ ቃና እናማሻችኋለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ወደ ዓለም ዜና እንለፍ። መልካም ምሽት።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ዩናይትድ ስቴትስ ብትቃወምም እስራኤል ጋዛ ላይ ጥቃት ፈጽማለች። የተባበሩት መንግስታት ድርጅት በተጨናነቀው ራፋህ ከተማ እስራኤል ቀጥተኛ የሆነ ጥቃት ከፈጸመች ከፍተኛ የሆነ ጥፋት እንደሚከተል ካስጠነቀቀና ዩናይትድ ስቴትስም የጦር ጥቃት ተቃውሞን በድጋሚ እንዳዲስ ከገለጸች በኋላም እስራኤል ጋዛን ደብድባለች። የአጃንስ ፍራንስ ፕሬስ ጋዜጠኞች እስራኤል የባህር ጠረፍ አካባቢዎችን በማጥቃት የመንግስታቱ ድርጅት ረድኤት ሰራተኞች እንዳያልፉ መንገድ መዝጋቷንና ይህም የእስራኤል ወታደሮች ዓለም አቀፉን ማስጠንቀቂያ ጥሰው ራፋህ ከመግባታቸው ጋር ተደምሮ በሁለቱም መንገዶች በኩል መፈናፈኛ እንዳሳጣቸው ዘግበዋል። በጉጉት ሲጠበቅ የነበረው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አርብ ዕለት ባወጣው ሪፖርት ምንም እንኳን እስራኤል የዋና ወታደራዊ አቅራቢዋ ዩናይትድ ስቴትስን የጦር መሳሪያ አጠቃቀምንና ዓለም አቀፍ ሕጎችን የጣሰች ቢሆንም ነገር ግን የጦር መሳሪያዎቹን ወደ እስራኤል ከመጫን ለማገድ የሚያደርስ በቂ ማስረጃ ዩናይትድ ስቴትስ አላገኘችም ሲል አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ሪፖርቱን ያቀረበው ፕሬዚዳንት ጆ ባይደን እስራኤል የተባበሩት መንግስታት ድርጅት 1.4 ሚሊዮን ሰዎች ተጠልለዋል ብሎ ባስታወቁባት በራፋህ ከተማ ላይ የምታደርገውን ሁለንተናዊ ጥቃት ከቀጠለች የተወሰኑ ቦምቦችና መድፎችን መላክዋን እንደምታቆም ከዛቱ ከሁለት ቀናት በኋላ ነው። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጅ እንዲወልዱ ግፊት አደረጉ። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጆች እንዲወልዱ ለማሳሰብ አርብ ዕለት በነበራቸው ዘመቻ ግፊት አድርገዋል። ሊቀ ጳጳስ አቡነ ፍራንሲስ የሀገሪቱ የስነ ህዝብ አወቃቀር ቀውስ የወደፊቱን አደጋ ላይ እየጣለ መሆኑን በማስጠንቀቅ ጣሊያን ቤተሰቦችን ለመርዳት የረዥም ጊዜ ፖሊሲዎችን እንድታወጣ አሳስበዋል። ሊቀ ጳጳስ ፍራንሲስ ከቤተሰብ ደጋፊ ቡድኖች ጋር ባደረጉት ዓመታዊ ስብሰባም የልደቶች ቁጥር የአንድ ህዝብ ተስፋ የመጀመሪያው አመላካቾች ናቸው ያሉ ሲሆን ህጻናትና ወጣቶች በሌሉበት ሀገር የወደፊት ፍላጎቷና ተስፋዋን ታጣለች ሲሉ ተናግረዋል። የሊቀ ጳጳሱ የአሁኑ ጥሪ ብዙ በኢንዱስትሪ የበለጸጉ ሀገራቶችን ፊት ለፊት የተጋፈጡትን የህዝብ ቁጥር ድርቅ በተለይም ለጣሊያንና ከዛም ባሻገር ላሉ የአውሮፓ ሀገራት ሁሉ የቀረበ የቅርብ ጊዜ ጥያቄ ነው። የጣሊያን የወሊድ መጠን ከዓለም ዝቅተኛዎቹ መካከል አንዱ ሲሆን ላለፉት 15 ዓመታት ያክል እያሽቆለቆለ በመምጣት ባለፈው የጎርጎሮሳውያኑ ዓመት በጣሊያን 379,000 ህጻናት ብቻ በመወለዳቸው ዝቅተኛ ደረጃ ላይ ደርሷል። ይህ የቫቲካን ጠንካራ ድጋፍ የቀኝ ክንፍ መንግስት መሪ የሆኑት የጠቅላይ ሚኒስትሯ ጆርጂያ ሜሎኒ እንደ አውሮፓውያን አቆጣጠር በ2033 ቢያንስ በየዓመቱ 500,000 ህጻናት እንዲወለዱ ለማበረታታት የተጀመረውን ዘመቻ የሚደግፍ ነው። ይህ ጥሪ በጣሊያን የአዛውንቶች ቁጥር መጨመር የተነሳ ምጣኔ ሀብቱ እንዳይወድቅ ለመከላከል አስፈላጊ ነው ሲሉ የስነ ህዝብ ተመራማሪዎች ተናግረዋል። አድማጮች፣ የዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩክሬን የምድር ጦር የመሳሪያ አቅርቦት ከመቀበሉ በፊት ሩሲያ በጦር መግፋቷ እንዳትቀጥል ሰግቷል። የዩክሬን የምድር ጦር አዛዥ አርብ ታትሞ በወጣው ቃለ መጠይቃቸው ኪቭ ባጋጠማት የጦር መሳሪያ አቅርቦት መዘግየት ችግር ምክንያት ሞስኮ በሚቀጥሉት 2 ወራት ለታደርገው በመተቻቸው እንቅስቃሴዎች ለ26 ወራት የዘለቀው ጦርነት ወደ ወሳኝ ምዕራፍ እንደሚሸጋገር ይጠበቃል ብለዋል። ጀነራል ኦሌክሳንደር ፓቭሊክ ለዘ ኢኮኖሚስት መጽሔት እንደተናገሩት በአንድ ወይም በሁለት ወር ጊዜ ውስጥ በቂ የጦር መሳሪያዎችን ካልተቀበልን ሩሲያ ሁኔታው በራሷ ላይ እንደሚብስባት ታውቃለች ብለዋል። በፕሬዝዳንት ጆ ባይደን ለዩክሬን እንዲሰጥ የተጠየቀው የጦር መሳሪያ እርዳታ ጥያቄ በኮንግረስ ውስጥ በተነሳ አለመግባባት በመያዙ አሜሪካ ለዩክሬን የምታደርጋቸው የጦር መሳሪያ አቅርቦት ለወራት ቀንሷል። ይህ ውሳኔ የተላለፈው ባለፈው ወር መጨረሻ ላይ ነበር። ፕሬዝዳንት ቮልደሚር ዘለንስኪ አርብ ዕለት እንደተናገሩት ዩክሬን አሁንም ወደፊት ቁልፍ የሆኑ የጦር መሳሪያ አቅርቦት በየጊዜው ያስፈልጋታል ብለዋል። ዘ ኢኮኖሚስት መጽሔት ጀነራል ፓብሊክ ሞስኮ በምስራቅ ዩክሬን በሉሃንስክና በዶነስክ ክልሎች የምታደርጋቸውን አዝጋሚ ግስጋሴ ላይ ትኩረቷን አድርጋ ትቀጥላለች ማለታቸውን ዘግቧል። በሌላ በኩል ዩክሬን ተጨማሪ የአየር መከላከያ ትፈልጋለች እንዲሁም ደግሞ MF-16 ተዋጊ ጄቶች ሲደርሱ ተጨማሪ ድጋፍ ይሆናታል ብሏል። ጀነራሉ አክለውም ሩሲያ ከሁሉ የሚመቻትን አማራጭ ከመጠቀማ በፊት በሁሉም መስመሮች በኩል ያለንን መረጋጋት ትፈትሻለች ብለዋል። በመጨረሻም የመንግስታቱ ድርጅት በአፍጋኒስታን በጎርፍ አደጋ 300 ሰዎች መሞታቸውን አስታወቀ። የተባበሩት መንግስታት ድርጅትና የታሊባን ባለስልጣናት በአፍጋኒስታን ሰሜናዊ ባግላን ግዛት በጣለው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር ቢያንስ 300 መድረሱን ቀዳሚ ለታስታወቁ። ባለፉት ጥቂት ሳምንታት በጣለው ያልተለመደ ከባድ ዝናብ ምክንያት ከደረሳቸው ጉዳቶች የጎርፍ አንዱ ነው ያለው የመንግስታቱ ድርጅት የዓለም የምግብ መርሃ ግብር የጎርፍ አደጋው ከ1000 ሰው በላይ መኖሪያ ቤቶችን አውድሟል ሲልም ገልጿል። አንድ ከፍተኛ የታሊባን ባለስልጣን በማህበራዊ መገናኛ ብዙሃን ባስተላለፉት የቪዲዮ መልእክት አርብ በደረሰው አደጋ ቢያንስ 100 ሰዎች ባግላን ነሐሪም በተባለ አውራጃ መሞታቸውን ተናግረዋል። ጉላም ራሶልቃኒ የሟቾች ቁጥር ሊጨምር እንደሚችል ገልጸው በአካባቢው ለመዳን የሚደረገውን ጥረት ለማገዝ ወታደራዊ ሄሊኮፕተሮች ወደ አካባቢው ደርሰዋል ብለዋል። አድማጮች ለምሽት ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ዓለም ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የቅዳሜ ግንቦት 3 2016 ዓመተ ምህረት ፕሮግራማችንን ነው እያደመጣችሁ ያላችሁት። ዝግጅታችንን በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ክፍል 2 ውይይት ቀጥሎ ይቀርባል። በኢትዮጵያ የሚፈጸሙ የሙስና ወንጀሎች እየጨመሩ መምጣታቸውን ትራንስፓረንሲ የተባለው ዓለም አቀፍ ተቋም በቅርቡ ባወጣው ሪፖርት ይፋ አድርጓል። ይህንን ሪፖርት መነሻ በማድረግ ባለፈው ሳምንት 3 እንግዶችን ጋብዘን አወያይተን ነበር። ተወያዮቹ የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕግ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ሳምንት በቀረበው በክፍል 1 ውይይት ሙስና ለህብረተሰቡ አገልግሎት በሚሰጡ የመንግስት ተቋማት እየጨመረ መምጣቱን ተወያዮቹ አስረጅ እየጠቀሱ ተወያይተዋል። ያነጋግራቸው አስማማው አየነው ሲሆን ክፍል 2 ቀጥሎ ይቀርባል።
አቶ ገብረ እግዚአብሔር፣ በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በእናንተ ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና አለ ወይ ተጠያቂነቱን? ቀደም አቶ ግርማ የሚያነሷቸው ሐሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሐሳብ እንስማ። አቶ ግርማ እግዚአብሔር
መሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሐሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ወይ ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ስንመዝን በምን ደረጃ ነው ከላከለም የሚችል የሚለው ያው ራሱ ይቻለ አንድ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ ሙስና ደግሞ ወንጀል አንድ አካል ስለሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው አይሚን የቆየ የኖረ ነውና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንፃር ጥሩ ፍራ ተሰርቷል ማለት ተፈልጎ ነው። ከዛው ቂ ሙስና በተለያዩ መልኩዎች ይፈጸማል። ቀደም እንደገለጽኩት ከትንሽ ዋይቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የፍትህ አካላት ጨምሮ እኔ ከመሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችል አለ። ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆም ነው ከተጠያቂነትም ያዳነው ሰው አለ ቢያል ወስድም ነው እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ 1.8 ቢሊዮን ገንዘብ የተጨበረበት ሁኔታ ነበር። ግኝት ራሱ ያው ኮስት ባሉ ሰራተኞች ከቶፕ ሌቭል ማኔጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፈበት ወንጀል የምን ግኝት ተገኝቶ ነበር የዛሬ 2 ዓመት። ለምሳሌ እኔ የጥናታ አካል ስለነበርኩኝ የጥናታ አባል ስለነበርኩኝ ከዛ ችግሮቻችን ምንድነው የሙስና ወንጀል በመከላከል ረገድ ምንድነው ችግር የሆነብን የሚለው ፍርድ ቤቶችን አቃቤ ህግን ፖሊስን ያካተተ አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናልኛም። ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቀደም የገለጽኳቸው ህጎች አሉ። ዓለም አቀፍና ብሔራዊ ህጎች አሉ። በእነዚያ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ ይሄ በአፈጻጸም ነው። ለምሳሌ አቃቢ ህግ ክስ ይመሰርታል ይከራከራል በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቀደም የጠቀስኩት አዋጅ 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣቶች ሙሉ በሙሉ ያለመተግበር ክፍተቶች መኖራቸው ጥናታችንም አሳይቷል ማለት ነውና
ምንድነው መነሻ ምክንያታቸው ማለት እንደዚህ አይነት ለተገቢው ቅጣት እንዳያገኙ ያደረጋቸው በዛው ሳኔ ውስጥ እርሶ እንደገለጹልን እንደዚህ አይነት ሳኔ ይወሰን ያደረገው እናንተ የተደራጀ ማስረጃ ባልማግኘታችሁ ምክንያት ነው ወይስ ቅድም ያነሳውት አይነት ፖለቲካዊ ተጽዕኖች መኖራቸው ነው? ምንድነው ምክንያቱ? አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከተንም የሚል ሐሳብ ማንስተው ስለነበረ ነው።
ብዙ አሁን እዚህ ባዋራቸው ምናልባት ቴክኒካል የሆኑ ነገሮችን ስለሚኖሩ ከሚል ነው። ለምሳሌ ወንጀል ፈጽመው የሚደበቁ ፖሊስ በአግባብ ፈልጎ ወደ ፍርድ ቤት ያለማቅረብ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው። አክቹዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ህጉ ተነጥሎ ሲወጣ ልዩ ህግ ተደርጎ ሲወጣ አንደኛ የሙስና ወንጀል ባህሪው አደገኛ ውስብስብ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ በህዝብ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አጥፊዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ህግ ነው። ነገር ግን በዚህ አነስ ያለች የዳሰሳ ጥናት በምንሰራበት ጊዜ እነዚህ ሙስና ወንጀሎች በወንጀል ህጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ አግባብነት የሌላቸው ማቅለያዎች፣ ገደቦች በመኖራቸው እንዲሁም ደግሞ ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ ያው አክቹዋሊ የፖሊስ ክፍተት ብቻ ሳይሆን ከአጣዩ ጋር ተጠናዩ በመስራትም ረገድ እንደዚህ አይነት ሲያፋጽም ችግሮች በመኖራቸው የሙስና ወንጀል በሚፈለገው ልክ ተከላክለናል ማለት የሚቻል አይመስለኝም። እኔ ሼርም አድርገው ሀሳብ ነው።
አቶ ሳሙኤል ወደ እርሶ ልምጣና ቅድም ተጠያቂነቱ ላይም ሐሳብ ለማንሳት የፈለጉ ይመስለኛል በኋላ ይመጣልን ብዬ ነው። አቶ ገብረ እግዚአብሔር ከነሱ አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ አቶ ሳሙኤል ይሰማውታል? አቶ ሳሙኤል
አዎ ይሰማኛል።
ከተጠያቂነት ጋር በተያያዘ አቶ ገብረ እግዚአብሔር አሁን የሰጡት ሐሳብ አለ ቀደም ሲል አቶ ግርማ የሰጡት ሐሳብ አለና ተጠያቂነትን በተመለከተ የርሶ ድምጽ ለኛ ይሰማና የኔ ድምጽ አይሰማውትም?
ይሰማኛል።
አዎ የኔ ድምጽ ይሰማውታል። የአቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው። ውይይታችን መቀጠላችን የተሻለ የሚሆን አቶ ሳሙኤል በገቡበት ሰዓት ስለርሳቸው ጋር እናነሳ ነው የሚሆነው። አቶ ግርማ እርስዎ የሚያነሱልኝ ጉዳዮች ሀሳቦች እያነሳን እንምጣ። ተጠያቂነቱ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደ እሱን ሀሳብ መስጠት ይችላሉ። ነገር ግን ሀሳብ እንዲሰጡበት የፈለግኩት መንግስት 7 አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ህዳር 8 2015 ዓ.ም። ከዛ በኋላም አንድ የግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጪ ሙስና የሀገሪቱ ብሔራዊ የደህንነት ስጋት መሆኑን በዛን ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበርና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በእርግጥ ችግሩን ለመቅረፍ የሚያስችል መንገዶች ሂዷል ወይ? በሱ ጉዳይ ላይ ያለው ሀሳብ ምንድን ነው?
አይ ቲንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉም እና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዚያ አደረጃጀቶች በሚጠበቅባቸው ሌቭል ለምሳሌ ያንን አደረጃጀት እንዴት ነው የተረዳው? የጸረ ሙስና ኮሚሽኑ በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበትን እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጸረ ሙስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን ትሄዷል የሚል አረዳድ የለኝም። ህብረተሰቡ አረዳድ የለው። እኔ አሁን የኔን አይደለም እኔ አሁን እኔ በግሌ እኔ ምንም የምሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀል ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ብለን ብንጠየቅ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። ህብረተሰቡ ግን ወጣ ብለህ እስኪ በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለ ብለህ ብትል አንድም ሰው እሱን ጠርቶ ሊነግርህ አይችልም። ምክንያቱም የለማ ዜና አይደለም። ሰዎች እንደዚህ አይነት ነገር ትምህርት እየወሰዱ አይደለም። በግድ ባለስልጣን ተይዞ መታሰር አለበት ማለት አይደለም፣ ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት። እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ ከእንደዚህ አይነት ነገር ነፃ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ፣ የተቀየሩ ተቋማት አሉ። በነገራችን ላይ ለምሳሌ ቅድም ቀበሌ ምናምን ሲባል የለም፣ አዲስ አበባ ላይ ለምሳሌ ቀበሌ የለም፣ ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዘው የሚነሱት ችግሮች ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይሄንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም። ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው 18 ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ። ለውጥ የተደረገባቸው ቦታዎች አሉ። እኔ ቢሮ ብትመጣ አገልግሎት በአዴካ አግኝተህ ትወጣለህ። ግን እነዚህ 2-3 ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም ወይ? እኔ የምለው ምንድን ነው፣ እንደውም ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገና እያሉ የሚያመላልሶቸው ዜጎች ናቸው ብዬ ነው የማምነው።
አቶ ሳሙኤልን በዚህ ስልክ ላይ ለማካተት ጥረት እያደረኩኝ ነበር፣ መልሰው ሀሳባቸውን መግባት ከቻሉ በሚል ነበረ። በዚህ ጉዳይ ላይ አንዱ የኮሚቴውም አባል የነበረው የፍትህ ሚኒስቴር እንደነበር አውቃለሁኝና ምናልባት አቶ ገብረ እግዚአብሔር፣ በእርግጥ እርስዎ ከሙስና ወንጀል ተጠያቂነቱ ጋር በተያያዘ ባለ ዳይሬክቶሬት ውስጥ ነው የሚሰሩት፣ ይህ ጉዳይ ቀጥታ ላይ መለከቶ ይችላል። ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የተሄደበትን ርቀት ላይ የሚሰጡን ሀሳብ ካለ።
ያ ብሔራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሂዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም መከላከል ይቻላል ከሚል አንጻር የተቋቋመ ነው። እንዳጋጣሚ ሆኖ ከምርመራ ውስጥም 5 የምርመራ ቡድኖች ነበሩና አንድ ቡድን ምርመራው ነበርኩ እኔ ነበር። የፋይናንስ የሚፈጸሙ ወንጀሎች እንደ አመት አካባቢ በሱ ስንሰራ ቆይተን በኋላ መዝገቦቹም አጠቃላይ ምርመራውም ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ተጠያቂነት ማረጋገጥ ሂደቱ ቀጥለዋል ማለት ነው። ሰው እሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ብዬ ነው የምወስደው። ወንጀል ፈጻሚዎች፣ ብዙ ተጠርጣሪዎች ወደ ህግ ማቅረብ ተችለዋል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርጓል። በተለይም ሴንሲቲቭ ከምንላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽን እና ዜግነት አገልግሎት ጋር ተያይዞ ከባንኮች ጋር ተያይዞ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም ግን ባለን አቅም
መርማሪም ቃቤ ሕግም ፍርድ ቤትም ባላቸው አቅም ተጠያቂነት ለማረጋገጥ የተሻለ ሂደት ትችሏል እያስባለሁኝ። እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው ምስራበት ዳይሬክቶሬት እንደመሆኑ መጠን ያው ብዙ ተጠያቂነቶችን ማረጋገጥ ይችላል ብዬ ነው ማለት። ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቁ ተጠርጣሪዎች ይኖራሉ፣ ክስ በሌለበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘክ ተከታትለ ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁንም ድክመቶች አሉ ብያስባለሁ። እንዳጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተካሄደ ነው ብያስባለሁ። ቅድምም ራስ እንደ ጥያቄ መነሻ አድርገህ እንደተገለገልክበት የብሔራዊ ኮሚቴ የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ በተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው ያለኝ ግንዛቤ ማለት ነው።
ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርን ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ የብሔራዊ ደህንነት ስጋት ነው ከሚል ውጪ በዚህ ደረጃ የሚፈርጀው አይነት ፈረጃው የሚቀበልበት መንገድ እስካሁን አላየንም። እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት እንችላለን? እንዴት ነው የምንገልጸው የሙስናውን ደረጃ? አቶ ግርማ
እንግዲህ የሚጠፈሱ ሀሳቦች አሉ፣ ጥናት መመለስ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የህልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው። አንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ስቴት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል ቅድም እንዳነሳሁት እንደነ ሳሙኤል አይነቶቹ ወይም ደግሞ የጸረ ሙስና ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ ተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛ ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም፣ መገመት ነው የምንችለው። ግን ህዝቡ የሚያሰማው ሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ ህገወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም ቀባለው ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። እንደዚህ እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንጻር ሊሆን ይችላል። ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተል ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ። ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ ህብረተሰቡ ከዚህ ጋር እንትን አድርጎ እምቢኝ የሚልና እጮሃለሁ መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው የጸረ ሙስና ተቋሞች። ከዛ ያለፉት ናቸው እንግዲህ በአቃቤ ህግ ተከሰው ወደ ወንጀል የሚቀርቡት። ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም እያሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን ትል እናደርጋለን። ከዛ ውጭ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥም ፓርቲ እጅ የጠቆሙ ሌባ ሌባ ማለት እሱ በዜማ መነጽር ብዙ የሚያስኬድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎች ጭምር ነው ያለው ብለን እናምናለን። ለምሳሌ ፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ ምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጭበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አያርግና ስልጣን ቢይዙ አገር ይሸጣል። ይሄ በግልጽ በአደባባይ መነገር ያለበት መወገድ ያለበት ሙስና እና እነዚህ አይነት የፖለቲካ ፓርቲዎች ሙስናን ይከላከላሉ ብሎ ማለት ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን፣ የሌላቸው የሴት አባላት ቁጥርን መረጃ ለምርጫ ቦርድ እየሰጡ የፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት ሀገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምነት ይመሩታል የሚል ሀሳብ ያለው ሰው ካለ ስህተት ነው።
ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉኝ ነገር አለ?
አቶ ግርማ ደጋግሞ ከተናገሩት ጋር ምስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሀሳብ ሰጥቼ ማለት የምፈልገው ደግሞ እንደ ግለሰብ ስርዓታዊ ሙስና ወይም ደግሞ ስቴት ካፕቸር የሚለው አይነት ሙስና በሀገራችን እኔ እንደ ግለሰብ አለ ብዬ አላምንም። የለም ስርዓታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ህልውና ራሱ ጥርጣሬ ውስጥ የሚከት የህዝብ ህልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመሳጠር በባለሀብቶች በነጋዴዎች ቁጥጥር ስር የሚወድቅበት ነው ስርዓታዊ ሙስና የምንለው። ዝም ብለውን በግርድፉ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ የህዝብ ተወካዮች ምክር ቤት የምንለው ሳይሆን ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠሩበት ሁኔታ ያለበት ነው ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርዓታዊ ሙስና አለ ማለት በፍሬ መናገር የምችለው አይቻልም። የለም ስርዓታዊ ሙስና የሚባለው የለም በሀገራችን። አሁን ከሰጠሁት ዴፊኒሽን በተለይ ቶታሊ የሀገሪቷ ፖሊሲዎች ነው የሚሸጡበት ይሄ ሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት፣ የህዝብ ጥቅም የሚባለው ነገር የሚያስቀድሙበት፣ ራሳቸው ባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው ይሄ። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር ይችላል ወይ ማለት ነው። እነዚህ በጣም ይሄ መቀነት የሚያስፈቱ አይነት ሙስናዎች አሉ የተባሉ ዴፊኒትሊ እስማማለሁ ማለት ነው። ቅድም ገልጬዋለሁ በተለያዩ ተቋማት ይሄ መታወቂያ ሰጪ ያለው ይሄ ወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወኑ የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥነው ነው። ገና በእርግጥ ኬዙ ፔንዲንግ ነው እና በሱ ከሱ ጋር ተያይዞ ባልናገር የተሻለ ስለሆነ አልፏል። ዝሮ ዝሮ ግን አሉ አነስተኛ የምላቸው የእናቶች መቀበል የድሃ ማህበረሰቡን በደህንነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለሁ እኔ በግሌ ማለት ነው። ዝሮ ዝሮ ግን በሀገራችን ያለው ሙስና አይነት ምንድን ነው? እንዴት መከላከል እንችላለን? መፍትሄውስ ምንድን ነው? ተጠያቂነት እንዴት ከዚህ በበለጠ ማረጋገጥ ይቻላል የሚለው ሀገር አቀፍ ይዘት ያለው ጥናት ቢሰራ እኔም ሼር ማድረግም እስማማበት ሀሳብ ነው።
ተወያዮቻችን በጣም አመሰግናለሁ። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መጥተናል። እንግዲህ ቀደም እንዳልኩት አቶ ሳሙኤልን ከስልካችሁ ከተቋረጠ በኋላ በድጋሚ ማግኘት አልቻለም። እርሳቸውን ብናገኝ ኖሮ የተሻሉ ይሆን ነበር። ከተቋማቸው አንጻር ያሉ የመፍትሄ ሀሳቦችን ያነሱልን ነበር ብዬ አስባለሁ። አቶ ግርማ መፍትሄ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ።
እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ አማ ኬት አመጣሽ ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው ማንሄድ ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ነው። ምክንያቱም አሁን ከላይ አካባቢ በምናይበት ጊዜ ገና ግራጁዌት ያደረገ ተማሪ ምን ስራ ሰራለሁ አይደለም የሚያስበው። እንዴት ነው መኪና የምገዛው ብሎ ነው የሚያስበው። እንዴት ነው ይገነጠላል ምናምን፣ ይሄ እዚህ ቦታ መንገብ ያለ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው። ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብዬ አምናለሁ። ሌላው ደግሞ ህብረተሰቡ እምቢኝ እንዴት እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ከልምዴ ማቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም። እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ፣ በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠ አገልግሎታችንን በሰላም እንሰጣለን ማለት ነው። ሶ ሐላፊዎች ሹመኞች ቢሮአቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይሄንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ሐላፊ አቤት የሚሉበት ቦታ ካለ በአገልግሎቱም ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምንም። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠው እንዳቦኮ ደተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለህዝብም አደጋ ናቸው የማይባል ደረጃ ማድረግ ይቻላል የሚል እምነት አለኝ። አመሰግናለሁ።
አሁን የማጠቃለያ ሐሳብ ከአቶ ግርማ ሰምተናል። የእርሶም እንደ መንግስት እንዳሉበትም ቦታ የፍትህ ሚኒስቴርም ስለሆነ የእርሶም የመፍትሄ ሐሳብ ምን መደረግ አለበት በሚል ጉዳይ ላይ የእርሶን ሐሳብ እንስማና ውይይታችንን እናጠቃል።
እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ ብዬም ወስደው ደህንነት ማሸነፍ ነው ብዬ አስባለሁ። እኔ ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥብረት ትራንስፓረንሲ ኢንተርናሽናል አወጣው በተባለው ሪፖርት ቅድም ስንመለከተው የነበረው ከ180 ሀገሮች መካከል በመጨረሻ 180 ደረጃ ላይ የሰፈረችው 80 ናት። ያው እቺ ሀገር ያለባት የእድገት ደረጃ ያለችበት የደህንነት ደረጃ ያው ሁላችንም እናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ድሃ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል፣ ድህነትን ማሸነፍ፣ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚሁ ሪፖርት ሳንወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያለችበት የእድገት ሁኔታ ሁላችንም እናውቀው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው፣ እንዴት ነው መታገል የምንችለው፣ መቀነስ የምንችለው የሚለው ድህነትን ማሸነፍ ብሎ፣ ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን ሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጣጠም የሚከወን ወንጀል እንደመሆን መጠን ለዚሁ የሚመጥን ደግሞ የምርመራ ስልት ያስፈልጋል። ለዚሁ የሚመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዜርፎር ፍትህ አካላት ሙስናን በመታገል በሚያስችል ቁመና ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ የሙስና አስከፊነት ላይ የሙስና ህመም በሀገር ህልውና በህዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ። ድሮ እንትን የሚባል አባባል ነበር ሲሾም ያልበላ ሲሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች አባባሎች ስታይ ማህበረሰቡ ይቀበለዋል እንዴ? ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ ሙስናን በመቀየት ረገድ ማህበረሰቡ ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። ለጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ። እንደኔ በኩል
በጣም አመሰግናለሁኝ አቶ እግዚአብሔር። አድማጮቻችን ስትከታተሉት የቆያችሁት እንግዲህ የአሜሪካ ድምጽ ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ምንድነው በሚል እንግዶችን ጋብዞ ያደረገው ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሐሳባቸውን ሰጡ። እንግዶችን እንደገና በድጋሚ ለማስተዋወስ ያክል አቶ ሳሙኤል ካሳውን ትራንስፓረንሲ ኢትዮጵያ የተባለው ተቋም ዋና ዳይሬክተር ናቸው። አቶ ገርማ ሳይፉ ደግሞ የዜማን በመወከል የዜማ ፓርቲ ስራ አስፈጻሚ አባል ናቸው። እርሳቸውም ሐሳባቸውን አካፍለዋል። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ሕግ ናቸው። ሶስቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳውን በሁለት ጉዳዮች ላይ ሐሳባቸውን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሐሳባቸውንም አንጸባርቀውልናል። ለነበረን ቆይታ እንግዶቻችንን በጣም በአሜሪካ ድምጽ አድማጮቻችን ስም ከልብ አመሰግናለሁኝ ለሰጣችሁን ማሳብ እናመሰግናለን እኛም በቀጣይ በሌሎች ጉዳዮች ላይ ሌሎች ረሰ ጉዳዮች ይዘን ምንመለስ ነሚሆነው አድማጮቻችን ይሄን ውይይት እየመረው አብራችሁ ከእናንተ ጋር ቆይታ ያደረኩት አስማማኝ ነው ነበርኩኝ የስቱዲዮ የድምጽ ቅንብሩን ደግሞ ንጉሥ ታምሬ በአብሮን ነበር የቆይታ ያደረገው አብራችሁ ስለነበራችሁ በጣም እናመሰግናለን በሌላ ጊዜ በሌላ ረሰ ጉዳዮች ሌሎች እንግዶችን መጋበዝ ወደ እናንተ የሚመጣ ነሚሆነው ለዛሬ ለነበረን ቆይታ ከልብ ያመሰግናለሁ በዚህ ተናበታለሁ መልካም ጊዜ ይሁንላችሁ
በኢትዮጵያ የሙስና ይዞታና የደቀነው አደጋ በሚደረስ የተዘጋጀውን ተከታታይ ውይይት ነበር ያደመጣችሁት አስማማው አየነውንና እንግዶቹን እናመሰግናለን ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ይቀጥላል። በመቀጠል ደግሞ እንግዶ ወልዴ ሳምንታዊ የሙዚቃ ቃና ፕሮግራሙን ይዞ አብራችሁ ያመሻል። መልካም ጊዜ።
ጤናስልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጨው እናንተ የማደርሰው እንግዶ ለኔ እስከ 4 ሰዓት አብራችሁ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው I'll be around በተሰኘውና The Spinners በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሰራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሚዝ ይባላል። የፍቅር ጉዟችን ፍጻሜው ላይ ይመስልም ትንሽ ጥፍጣፊ ያጠፋውምና ከደወልሽልኝ መልሼ እመጣለሁ ይላል ነው። The Spinners በባቢ ስሚዝ መሪነት ያቀነቀኑት I'll Be Around የተሰኘ ዘፈናቸው ነበር። የሙዚቃ ቃና በመከተል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀምበሩ ደመቀን ነው። አዎ ጀምበሩ ደመቀ አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው።
ጀምበሬ የሚፈታተለውን እንትን ለመሳት የውስጤን ለመናገር የማላፈርነኝ ብርቱ ከሩቅ ለሚመለከቱ ሆኜ ድንገርቱ ለዘመኔ ወጣት ግን ይገርማል ኋላ ታሪኩን ቢመለክ ግን እሱ ምን ይላል የማይፈራው በነበረበት እሱ በከበረበት የአሁኑ ስመለከት ታይን ያልበሮድ ድርግም ባያለው ጭልም በቃ በቃ ዋይፈታ በቃ በቃ ማለት ነው ነጋ ሲሉት ደግሞ ነፋይ ነጋ
አይፈራም ጋሜ ጀምበሩ ደመቀ ነበር። አሸር ዴር ጎዝ ማይ ቤቢ ከአስር ዓመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮ ላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግሯል። በፍቅር እውነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይ ነው አሸር።
Baby, yeah. Woo. I love the way that you be poking it out. please believe me, gonna be twerking it out. But in the night, like ooh wee, baby, oh. Like waterfalls, your hand flows down to your waist. Can I get a taste, girl? No need to keep, 'cause baby, I ain't ashamed of calling your name. First time, every time we get together, baby, loving you feels better than anything.
አሸር ነበር ዴር ጎዝ ማይ ቤቢ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቀዳሚ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶል ነኝ። Kiss and Say Goodbye the Manhattans በምን የማይሽረው ዜማቸው ነው። ሁለቱም ሌላ በተደራቢ በማፍቀራቸው መላእክት አለብን ይያለ ነው።
This has got to be the saddest day of my life. I called you here today for a bit of bad news. I won't be able to see you anymore because of my obligations and the ties that you have. We've been meeting here every day. And since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember you just like this. Let's just kiss and say goodbye.
Kiss and say goodbye. The Manhattans number. Kana Ikatlal. Sorry, you know, Didi Gagano. Whatever like that. Didi Gaga number. Telahun gestasa, yekollenya lejnat, ye muzika kana wede mettenaqequ takarwal. የምሰናበታችሁ በዚህ ዜማ ነው። ለሳምንት ከተሮን ያዝ እንግዶ ወልደኝ ሰላም የቆልኛ ልጅና ወጣቷ ከሰሙ በታቻለው ቤቷ ከሰሙ በታቻለው ቤቷ የቆልኛ ልጅና ወጣቷ ከሰሙ
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ ከምሽቱ 3 ሰዓት ላይ እስከምንገናኝ በሰላም ደሩ።